ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይቀርባሉ።
የኔ መልእክት ላይ ሁሉም ሰው ዳኛ ነው። ፕሮግራሙን የሚያደምጥ ሰው ሁሉ ዳኛ ነው። በተሰማው ባወቀው በገባው ልክ ሚዛን ወይም ልክ ነው ብሎ የሚያስበው ነገር ፍርድ እንዲሰጥ ኢንካሬጅ ወይም እናበረታታለን።
ጋዜጠኛውና የህግ ባለሙያው ሰለሞን ጓንጉልን የሰማነው ወጣቶችን ጨምሮ በርካታ ኢትዮጵያውያን ህጋዊ መብትና ግዴታቸውን እንዲያውቁ የሚያግዘው የኔ መንገድ የተሰኘ የራዲዮ መሰናዶ አዘጋጅና አቅራቢ ነው። የመሰናዶውን 100ኛ ሳምንት በማስመልከት ያደረግነው ቆይታ በምሽት ይደመጣል። ከዚህ በተጨማሪ ያካተትናቸው ሌሎች መሰናዶዎችም በዛሬው ምሽት ዝግጅታችን ይቀርባሉ። በመስተንግዶ ሀብታሙ ስዩም አብሬያችሁ ቆያለሁ። ንጉሱ ታምሬ ደግሞ በድምጽና በምስል ምህንድስናው እንዲሁ አብሮን ያመሻል። ከሁሉ አስቀድመን አጫጭር ያለም ዜናዎች እናሰማችሁ። ኤደን ገረመው።
አመሰግናለሁ። አምሽታችኋል። በቱኒዚያ ትላንት እሁድ የፕሬዝዳንት ካይስ ሳኢድ የህብረት ኃይልን በመቃወም በመቶ ሺዎች የሚቆጠሩ ተቃዋሚዎች በማዕከላዊ ቱኒዚያ ወጡ ሲሆን የፖለቲካ ተቾችም ሁኔታውን መፈንቅለ መንግስት ሲሉ ጠርተውታል። የቱኒዚያ ትልቁ እስላማዊ ፓርቲ ጥምረት ደጋፊዎች ኢናሃድሃና ሌሎች ተቃዋሚ ፖለቲከኞች ባለፈው ክረምት ስልጣን ያዙት ሳኢድን በመቃወም ሰልፍ ወጥተዋል። ሳኢድ በወቅቱ ፓርላማውን በማገድ ነበር ስልጣን የተቆጣጠሩት። ምንም እንኳን አብዛኞቹ ቱኒዚያውያን በሀገሪቱ የፖለቲካና የምጣኔ ሀብት እድገት ባለመኖሩ ተሰላችተው ስለነበረ ሳኢድን ቢደግፉም ቱኒዚያ አምባገነናዊ አገዛዝ እንዳይኖራት ይሰጋሉ። የትላንትናውን ሰላማዊ ሰልፍም ቅዳሜ ዕለት የታሰበውን የሰማዕታት ቀን ለመዘከር በወጡ ሰዎች የተደረገ ነው። በሰልፉ ላይ በደጋፊዎችና በተቃዋሚዎች መካከል ክርክር የተነሳ ሲሆን ከደጋፊዎቹ መካከልም ከሃዲ ሲሉ ተቃዋሚዎቹን የጠሩ አሉ። ሳኢድ ከ11 ቀናት በፊት የሀገሪቱን ፓርላማ ሙሉ ለሙሉ በማገዳቸውም ቱኒዚያ መልሳ በአምባገነን አገዛዝ ስር ልትወድቅ ትችላለች የሚለው ስጋት ተባብሶ ቀጥሏል። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ የሩሲያ ወታደሮች በምስራቃዊ ዩክሬን ትልቅ ወታደራዊ ተልዕኮ እየፈጸሙ ነው አሉ። ቮልዲሚር አያይዘውም ሰራዊታችንም ምላሹን ሰጣል ብለዋል። ዘለንስኪ ትላንት ማምሻውን በቪዲዮ ባስተላለፉት መልእክት 6 ሳምንታትን ባስቆጠረው ጦርነት ውስጥ ምጮቹ ቀናት እጅግ ወሳኝ ናቸው ብለዋል። ከዚህ በተጨማሪም ዘለንስኪ የዩናይትድ ስቴትሱ CBS ዜና ጣቢያ ላይ 60 ደቂቃ በተሰኘው መሰናዶ ቀርበው ሲጠየቁ የዩክሬን እጣ ፈንታ ዩናይትድ ስቴትስ ለዩክሬን በመተለግሰው የጦር መሳሪያ ላይ የወደቀ ነው ያሉ ሲሆን ለፕሬዝዳንት ጆ ባይደን ዩክሬን የምትፈልጋቸው ዝርዝሮች መስጠታቸውንም አስተውቀዋል። በሌላ በኩል የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ዛሬ ሰኞ በሩሲያ ላይ ሌላ ተጨማሪ ማዕቀብ ለመጣል ይመክራሉ። በሞስኮ የኦስትሪያ መርሃዊ መንግስት ካርል ኔሃመር ብላድሚር ፑቲንን እየጎበኙ ሲሆን ይህም ፑቲን በዩክሬን ላይ ጦርነቱን ከጀመሩ በኋላ በአውሮፓ መሪ የተደረገ የመጀመሪያው ጉብኝት ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የቀድሞ የፌደራል አቃቤ ህግ የአልኮል የትንባሆ የጦር መሳሪያዎች እና ፈንጂ ቢሮን እንዲመሩ መምረጣቸውን ዋይት ሃውስ አስተዋወቀ። ከዚሁ ጋር በተመሳሳይ የመሳሪያ ቁጥር የሌላቸውና በግል የሚሰሩ ጠመንጃዎች ላይ መመሪያ ዛሬ እንደሚያወጡም ዋይት ሃውስ አስተዋቋል። ባይደን ATF ለተሰኘው የአልኮል የትንባሆና የጦር መሳሪያዎች ቢሮ ዳይሬክተርነት እጩ ያደረጓቸው ስቲቭ ዴልባች ሹመት በሴኔቱ መጽደቅ ይኖርበታል። ባይደን ከምክትል ጠቅላይ አቃቤ ህግ ሊሳ ሞናኮ ጋር በነበረ ስነ ስርዓት ላይ ጎስት ገንስ ወይም ደግሞ መናፍስት ሽጉጦች ተብለው የሚጠሩትና በቤት ውስጥ ተገጣጥመው የሚሰሩ ቁጥር የሌላቸው መሳሪያዎችን ግብአት የሚያመርቱ ፋብሪካዎች እንዲታገዱ ማቀዳቸውን አስታውቋል። አዲሱ የፍትህ ቢሮ ህግም እነዚህን ለጦር መሳሪያ መስሪያነት የሚያገለግሉ እቃዎችን የሚያመርቱ ድርጅቶች በሚያመርቷቸው እቃዎች ላይ ቁጥር እንዲጽፉ የሚያስገድድ ሲሆን ይህም ወንጀል ሲፈጸም በቁጥሩ መሰረት ሻጭና ገዥን ለማወቅ የሚረዳ ይሆናል። በአሁን ሰዓትም የመሳሪያ ቁጥር የሌላቸውን ሽጉጦችን የሚሸጡ ሱቆችም ቁጥር እንዲያደርጉላቸው ይገባል ይላል። ከዚህ በተጨማሪም መሳሪያ የሚሸጡ ሰዎች ከ20 ዓመት በኋላ የመሳሪያ ገዢዎችን ዝርዝር ማስወገድ ይፈቅድ የነበረውን ህግም የተሻሻለ ሲሆን ሱቁ እስካልተዘጋ ድረስ ሰነዶችን ይዘው እንዲቆዩና ሱቁ ሲዘጋም ATF ለተሰኘው የአልኮል የትም ትንባሆ የጦር መሳሪያዎችና ፈንጂ ቢሮ ሰነዶቹን እንዲያስተላልፉ ህጉ ያስገድዳል። አድማጮች ለምሽቱ ያስኩላችሁ አጠር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ በአክብሮት ተጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እንደገረመውን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብላችሁ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ለዛሬ ወደ ያዝንላችሁ የመጀመሪያ መሰናዶ እንሻገር። የኔ መንገድ በአሜሪካ ለማቀፍ ፊልማት ተራዶ ዩኤስኤ የሚደገፍ ኢትዮጵያን ስለመብትና ግዴታቸው እንዲያውቁ ለማስቻል ያለመ ሳምንታዊ የራዲዮ መርሃ ግብር ነው። በድጋሚ ተዋቅሮ ከተጀመረ 2 አመታትን ያሳለፈው መሰናዶ በተለይ ወጣቶች ላይ የሚያተኩሩ ህግ ተኮር ውይይቶችና ትምህርቶችንም ያስተናርቶ ያቀርባል ያስደምጣል። በተለይ የኔ መንገድ ችሎት በተሰኘው ዝግጅቱ በእውነተኛ ክስተቶች ላይ ወጣቶች የህሊና ፍርዳቸውን እንዲሰጡ ሲያደርግ ቆይቷል። መሰናዶ 100ኛ ክፍሉን ባከበረበት ማግስት የመስተል መርሃ ግብሮችን ጠቀሜታ በተመለከተ ለመወያየት የዝግጅቱን የስካውን መንገድ ለመቃኘትም ጭምር የመሰናዶን ዋና አዘጋጅና አቅራቢ ጋዜጠኛውና የህግ ባለሙያውን ሰለሞን ጓንጉልን በስልክ መስመር አግኝተነዋል። ሰለሞን 100ኛ ክፍሉ እንደምን እንደተሰላ አስቀድሞ ይነግረናል።
100 የሚለውን ነገር መቁጠር ጀመር ነው። ኢትዮጵያ ውስጥ ለውጥ የሚባለው ነገር መጥቶ አንዱ የሚሰራበት ኤራ የህግ ሪፎርም ሌጋል ሪፎርም የሚለው ነበርና በዛ ረገድ ላይ ለመስራት የተቋቋመ ዩኤስኤድ ፍትህ ጀስቲስ አክቲቪቲ ኢን ኢትዮጵያ የሚባል አንድ ግብረሰናይ ድርጅት አለ። እነሱ አንደኛው የሚሰሩት ስራ ይሄ ነው። የሌጋል አዌርነስ ወይም የህግ ግንዛቤን ማሳደግ የሚል ነበርና ከነሱ ጋር አብረን መስራት ከጀመርን ነው እንግዲህ 100 ፕሮግራሞችን መስራት የቻለውና በእነዚህ 2 አመታት እየተመካከርን ከነሱም ጋር ከሰባይ መብት ጋር በተገናኙ ጉዳዮችን በተለይ ደግሞ አሁን ከህግ ማሻሻያዎች ጋር የተገናኙ ጉዳዮችን ከጠቅላላም ከፍትህ ስርዓቱ ጋር ማሻሻያ ጋር የተሰሩ ጉዳዮችን ከዚህም ውጪ ያለፍ ብለን በእነዚህ ብቻ ሳንወሰን ከምናያቸው ከምንሰማቸው ጉዳዮች ጋር እያገናኘን የህግ ጉዳዮችን ስንሰራ ቆይተናል። በዚህ ጊዜ ውስጥ በተለይ የወጡ ህግጋትን በተለይ ሁኔታ ስናስተዋውቅ የተሻሻሉም አዲስ የወጡ ህግጋትንም ስናስተዋውቅ ቆይተናል። ተቋማት አካባቢ የተሰሩ የተባሉ ስራዎችንም ስናነሳ ቆይተናል። በዛው ልክ ደግሞ ክፍተቶች ሲኖሩ ክፍተቶችን ስናነሳ ቆይተናል። መታረም ይገባል ቻል ምንላቸውን ነጥቦች ሁሉ ደፈር ባለ መልኩ በእነዚህ 100 ፕሮግራሞች አድማጮችንም ባሳተፈ መልኩ ስንሰራ ቆይተናልና ይሄ 100 የሚለው ነገር ከዩሴልፍ ተጋር መስራት ከጀመርን ጀምሮ የተቆጠረ መሆኑን በዚህ አጋጣሚ ለመግለጽ ፈልጌ ነው።
ኢትዮጵያ እንግዲህ የወጣቶች ሀገር እንደሆነች ትታወቃለች። እነዚህ ወጣቶች በእናንተ ፕሮግራም ውስጥ ተሳታፊ እንዲሆኑ እነሱን የሚመለከቱ ጉዳዮች እንዲንሸራሸሩ ምን ያክል ሄዳችኋል? በእናንተ መሰናዶ ውስጥ የነበራቸው ተሳትፎስ ምን ይመስል ነበር?
አንድ የህግ ጉዳይ የሚቀርብበት መንገድ በተቻለ መጠን ሳቢ መሆን መቻል አለበት። ህግ በኬዝ ካልተዋዛ በድርጊቶች ከኑሮ ጋር ካልተያያዘ ብዙም አይመስጥም። ጉንደረቆን ብቻ ማውራትም እንደዚሁም ትርጉም አይኖረውም እና በተቻለ መጠን እኔም እንደ ፕሮግራም አዘጋጅነት ስሰራም በስራ አጋጣሚ የሚያጋጥሙኝን ኬዞች ሳይቀር እልባት ያገኙትን ጉዳዮች ሳይቀር የማነሳሳት እና እያዋዙ የማቅረብ መንገድ ነው የምንከተለው። በእነዚህ ፕሮግራም ውስጥ ስንሰራ ወጣቶችን በተለይ አተኩረው የሰራናቸው ፕሮግራሞች አሉ። ከጾታ ጥቃት ጋር በተገናኘ ያለ እድሜ ጋብቻ ጋር በተገናኘ በተለይ ኮቪድ ወደ ኢትዮጵያ በገባ ጊዜ አንድ ትልቅ ፈተና የነበረው የትምህርት ቤቶች መዘጋት ነው። ትምህርት ቤቶች መዘጋትን ተከትሎ ደግሞ ያለ እድሜ ጋብቻ የናረበት አጋጣሚ ተስተውሎ ቁጥሮች ሁሉ ከፍ ያሉ ቁጥሮች ሲጠቀሱ ነበርና እዛ ላይ አተኩረን ፕሮግራሞችን ስንሰራ ቆይተናል። ከዛም ባለፈ ጦርነት ባጋጠመ ጊዜ ወይም ደግሞ ለምሳሌ ተሻሻለ ህግ አለ ከጦር መሳሪያ አያያዝና ቁጥጥራዎች ጋር በተገናኘ አንድ ሰሞን እንደ ፋሽን ይሄም ግጭት ከመከሰቱ በፊት ህጻናትን ጦር መሳሪያ እያስያዙ ፎቶ የመነሳት ወጣቶችን በዚህ መልኩ የማነሳሳት ነገሮች ነበሩና ህጉ ምን ይላል፣ በዚህ ሪያ ላይ እንዲህ ያሉ ተግባሮች እንዴት ነው የሚታዩት የሚሉትንም ለማየት ሞክረናል። ከወጣቶች ጋር በተገናኘ ለይተለ ብቻ ይሰራናቸው አሁን ከተቀስኩልና ሌሎችን በርከት ያሉ ፕሮግራሞች አሉ። ከዛ በተገናኘ ግን ፕሮግራማችንን በተቻለ መጠን ለሁሉም እንዲሆን በሚል ስሜትና ሐሳብ ስለምንሰራ ጥያቄዎችን የግ ጥያቄዎችን አሁን ፕሮግራማችን ላይ 3 ፓርቶች አሉ። የመጀመሪያው ፓርት አልሰማንም እንዳትሉ የሚለው የፓርት ነው። በዚህ ፓርት ላይ አዲስ የወጡ ህግጋትን እንጠቅስና ይሄው ህጉ እንደዚህ ይላል ይሄ ህግ እዚህ ቦታ ላይ ተደንግጓል አልሰማንም እንዳትሉ ያው ግን አለማወቅ ከተጠያቂነት አያድንም በሚለው ስሜት ስለሆነ እሱን እንትን እንላለን። ሰፋ ያለ ጊዜ በሚወስደው በዋናው አጀንዳችን ደግሞ የተለያዩ አሁን ወጣቶች ጋር በተገናኘ ያነሳውትና ሌሎች ጉዳዮችንም ለማንሳት እንሞክራለን። ከዛ ውጪ ብዙ ወጣቶችም የሚሳተፉበት ራሳቸውን እንደ ዳኛ አድርገው ኬዝ ቀርቦላቸው የሚሳተፉበት አንድ ፓርት አለ። ይሄ የኔ መንገድ ችሎት ይባላል። የኔ መንገድ ችሎት ላይ ሁሉም ሰው ዳኛ ነው። ፕሮግራሙን የሚያደምጥ ሰው ሁሉ ዳኛ ነው። በተሰማው ባወቀው በገባው ልክ ሚዛናዊ ወይም ልክ ነው ብሎ የሚያስበውን ነገር ፍርድ እንዲሰጥ ኢንከረጅ ወይም እናበረታታለን። ኬዙን እናቀርባለን። ከዛ በኋላ እርሶ ዳኛ ሆነው ጉዳዩ ቢቀርብልዎ ምን ይወስናሉ የሚለውን ጥያቄ እናቀርባለን። አድማጮች ይሳተፋሉ። በሚገርም መጠን በእነዚህ 100 ፕሮግራሞች እንኳን በዳታ እኛ መዝግበን ያዝናቸው ከ6000 በላይ ተሳታፊዎች አሉ። የተሳተፉ በቀጥታ ማለት ነው። መጨረሻ ፕሮግራሙ ላይ ምን ላለን በእነዚህ ውስጥም ወጣቶች ተሳታፊዎች ናቸው። ይሄንንም ያወቅንበት አንደኛው መንገድ ምንድነው 100ኛ ፕሮግራማችንን ስናከብር ራንደምሊ በተደጋጋሚ የሚደውሉልን ወይም የሚሳተፉ ሰዎች ጋር ስልክ ለመደወልና አስተያየቶቻቸውን ለመከረን ነበር። ከዛ በፊት በአካል ወይም በድምጽ ማናቃቸው ጋር ማለት ነው። ሶ ስንጠይቃቸው የ7ኛ ክፍል ተማሪ የ12ኛ ክፍል ተማሪ የሆኑ ሰዎች ብዙ ወጣቶች ተሳታፊ እንደሆኑ ተክሰውልናልና በተለይ እነሱን የሚያተኩር ፕሮግራም በመስራት በጥቅሉም ደግሞ ለሁሉም ተሳታፊ የሚሆኑበትን ኬዝ በማቀብ ወጣቶች እንዲሳተፉ ጥረት እናደርጋለን ማለት ነው። በዚህ መልኩ ነው እናሳተፈው።
ላለፉት 2 አመታት በተለይ ኢትዮጵያ በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ስትናጥ የነበረችበት አመታት ነበሩ። በእነዚህ ወቅቶችስ የናንተ ዝግጅት ክፍላችሁ የገጠሟችሁ ፈተናዎች ምን ነበሩ? በምን ሁኔታ ፈታችኋቸው?
ቀላል ፈተና አይደለም እውነት ለመናገር። አሁንም ድረስ እንደ ባለሙያም ራሴን በግሌም የሚሰማኝ ከበድ ያለ ፈተና እንዳለ ነውና እነዚህን ፈተናዎች ለመወጣት በተቻለን መጠን አስቀድመን መሰራቸውን ፕሮግራሞች ፕላን ለማድረግ እንሞክራለን። በተቻለ መጠን እናቀርበው ነገር የተገረጣ ኔጌቲቭ የሆነ መልእክት ማያስተላልፍ እንዲሆን ለመጣር እንሞክራለን። ይህ እንግዲህ ራሱ አንድ ፈተና ነው። ሴንሰርሺፕ ማለት ነው። ራስን እንዲህ ያለ ነገር ባወራ ምን አይነት መልእክት ይዞ ይመጣል፣ ማን ምን ይስማዋል፣ መንግስት ሌላው ሰው የሚለውን ነገር ማሰብ ራሱ ቀላል ፈተና አልነበረምና ግን በተቻለ መጠን ደሞ የሚያጋጥሙ ሁኔታዎችን አይተ እንዳላየም ማለት ከባድ ነው። እድሉ እንዳለው ሰው ሬዲዮ ላይ ማውራት አጋጣሚ እንደተፈጠረለት ሰው ይሄንንም ደሞ በዝምታ ማለፍ ከባድ ይሆናልና በተቻለን መጠን ህዝቡ ላይ ትኩረት ለማድረግ ሞክረናል። ለምሳሌ ግጭቶች ባጋጠሙ ጊዜ፣ መደፈሮች ባጋጠሙ ጊዜ ተሰራጭ የነበሩን ፕሮግራሞች በተቻለ መጠን እሻጋጠሙ እንዲህ ያሉ ነገሮች ወንጀሎች ናቸው፣ ፈጻሚዎቹ ለህግ መቅረብ አለባቸው። አንድ ሁለተኛ የተፈጸመባቸው ሰዎች ህይወት እንዴት ነው መከተል የሚገባው? አንዲት ሴት ተደፈረች፣ ከዛ በኋላ እርግዝና መጥቶ ሊሆን ይችላል። ትውለደው ወይስ አትውለደው? ባትወልደውስ ምንድነው ኢምፓክቱ? ሰውስ እንዴት ነው አክሴፕት የሚያደርጋት? አካባቢው ተጽኖ ራሱ ከባድ ስለሆነ ማለት ነው። እንዲህ ያሉ ነገሮችን ሌሎች ሀገሮችስ እንዴት አለፉት? ለምሳሌ ሩዋንዳ ሄደን በሩዋንዳ ፍጅት ጊዜ ተመሳሳይ በጣም ህመም የበዛበት ታሪክ ያሳለፉ ወጣት ሴቶች አሉ፣ ተገደው ከመደፈር ጋር ምናን በተገናኘ። ቦስኒያም አለፍ ብለን ሄደን ተመሳሳይ ታሪክ አለና እነሱን ታሪኮች ህዝቡ በሚሆን መልኩ እነዚህን ሰዎች አካላይም አእምሮይም ድጋፍ ማግኘት እንዴት እንደሚችሉ ከህግ ጋር በተቻለ መጠን አያይዘን ለማንሳት ሞክረናልና ቀላል ነገር አይደለም። ግን ላለመፈረጅ ወገንተኛ ላለመሆን ወይም ወገንተኛ ናቸው ተብሎ ላለመታሰብ በጣም ተገቢውን ጥንቃቄ እያደረግን ከህዝብ ጋር ህዝቡ ቢሰማው ይጠቀምበታል የሚለው ነገሮች ላይ የበለጠ በማተኮር ለመስራት ጥረት አድርገናል። አሁንም በዛ መልኩ ነው እየሰራን ያለነው። ግን እንዳልከው ቀላል ፈተና አይደለም። ለመጻፍ ስትነሳ ራሱ ምን ትርጉም ይሰጥ ይሆን ብለማሰብ ራሱ አንድ ገዳቢ ነገር ስለሆነ ግን በተቻለ መጠን አቻችለን ለማለፍ ነው ጥረት እያደረግነው። በሱም የተሳካልን ይመስለኛል። አሁንም እየሰራን ያለነው በዛ ስሜት ውስጥ ሆነን ነው።
ከጋዜጠኛና የህግ ባለሙያው ሰለሞን ጓንጉል ጋር ያደረግነው ቆይታ ተከታይ ክፍል በነገው ምሽት የሚቀርባል። እንድታዳምጡ ካሁኑ እንጋብዛለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ ተከታዩ መሰናዶ ስንሻገር ኮቪድ-19ን ለመቋቋም ባለም ዙሪያ የተለያዩ የፈጠራ ስራዎች እንዲሁም የህክምና ግኝቶች ተሰርተዋል። ለአብነትም የክትባቱን ማንሳት ይቻላል። ከዚህ በተጨማሪ በርቀት በስልክና በተለያዩ ዘመናዊ የመገናኛ ዘዴዎች ምርመራዎች እንዲሁም የሐኪምና ታካሚ ግንኙነት አማራጮችም ተስፋፍተዋል። ስለተወሰዱት አዳዲስ ግኝቶች ኤደን ገረመው የኬሮል ፐርሰንን ዘገባ እንደሚከተለው አቀናብሯለች።
የላባዝ ሜዴብ ህፃን ልጅ የተቅማጥ በሽታ ሲይዘው በናይጄሪያ አቡጃ ከሚገኘው መኖሪያ ቤቷ በመሆን ሐኪሟን በድረገጽ ማግኘትና ማውራት ችላለች። የኮቪድ-19 ወረርሽኝ ሐኪሞች ለህሙማኖቻቸው እንክብካቤ የሚያደርጉበትን መንገድ አደጉትም ሆነ በበለጸጉት ሀገራት በብዙ መልኩ በመቀየር ተጽዕኖ አሳድሯል። ቴሌሜዲሲን የተሰኘው ህሙማንና የህክምና ባለሙያዎች በተለያዩ አካባቢና ቦታ ሆነው የህክምና አገልግሎት የሚያገኙበት መንገድ ነው። እጅግ ርቁ በሆነና ህንድ ሀገር ውስጥ ባሉ በሁለት የሂማሊያ መንደሮችም ጭምር ይሄ አገልግሎት ይሰጣል። ዶክተር ራጅሽ ኩላሪ ስለዚህ ጉዳይ እንዲህ አብራራሉ።
ቀድሞውንም ቢሆን እነዚህ አካባቢዎች በከባድ በረዶ ሳቢያ ከዓለም የተቆራረጡ ነበሩ። ለዚህም ነው በዚህ መንገድ ህክምና መስጠቱ መልካም የሚሆነው።
በርቀት የህክምና ዘዴ ከቤታቸው ውጪ ህሙማን ወደ ጤና ጣቢያ በማምራት በዛ በሚገኙ የጤና ባለሙያዎች እየታገዙ ከጤና ጣቢያው ውጪ ባሉና ርቆ ቦታ በሚኖሩ በጉዳዩ ላይ በሰለጠኑ ሐኪሞች መታየት ይችላሉ። ዶክተር ራጅሽ ኩላሪ በድጋሚ
We have been able to cater to about 3000 consultations in
በነዚህ ሁለት ሩቅ የሀገሪቱ ቦታዎች ለሚገኙ ወደ 3000 የሚጠጉ ህሙማን በርቀት የህክምና መንገድን በመጠቀም የጤና ምክር መስጠት ይችላል።
በዩናይትድ ስቴትስ የሂውስተን የሳይንስ ማዕከል በተደረገ ጥናት አንዳንድ ህጻናትን በርቀት ህክምና ዘዴ በመጠቀም 99% ከሚሆኑ በሽታዎች መታደግ መቻሉን ያሳያል። ከዚህ በተጨማሪም ይሄ በሽታ ለኮቪድ-19 ተጋላጭ የመሆን እድልን በሰፊው ታድጓልም ሲል ጥናቱ አመላክቷል። በዩናይትድ ስቴትስ ገጠራማ ቦታዎች ያሉ የኦፒየም ሱሰኞችም አብዛኛውን ጊዜ በህክምና ጣቢያዎች ውስጥ ግልጋሎትን አያገኙም። ነገር ግን አሁን ላይ ይህንን የህክምና መንገድ መጠቀም ይችላሉ። በሜሪላንድ ዩኒቨርሲቲ የተደረገው ጥናት ቴሌሜዲሲን ወይም የርቀት ህክምና በአካል እንደሚደረገው ህክምና ሁሉ ውጤታማ ነው ይላል። ህክምና ባለሙያዎችም ከዚህ ቀደም ኖራቸው የማያውቅ አይነት መረጃና እድል እንደፈጠረላቸው ይናገራሉ። በተለይም ደግሞ የአይምሮ ጤና ችግር ባለባቸው የዩናይትድ ስቴትስ ወታደሮች ላይ ይሄ ህክምና ውጤት አሳይቷል። ዶክተር ጆኤል ሾልተን የጦር ሰራዊት ጤና አስተዳደርና የስነ አይምሮ ባለሙያ ናቸው።
One of the benefits I think we've learned that the pandemic has really
ይሄ ወረርሽኝ ካመጣቸው ለውጦች መካከል መልካም የሆነው በድረገጽ እንግብካቤ ማድረግ መቻሉ ነው።
And from a rehabilitation perspective it's so
በተለይም ከተሐድሶ አንጻር ባለሙያዎች ህሙማኑ ከክሊኒክ ውጪ በቤታቸው ሆነ በማህበረሰብ ውስጥ እንዴት እየተንቀሳቀሱ እንደሆነ የሚያሳይ ነው።
የርቀት ህክምና ከመያመጣቸው በረከቶች አንዱ ህሙማን ከስራ ማስፈቀድ ሳይኖርባቸው በአጭር ጊዜ ውስጥ መታከም መቻላቸው ነው። በተለይም በታዳጊ ሀገራቶች ለጉዞ የሚወጣውን ወጪ ለመቆጠብ ያግዛል። ከዚህ በተጨማሪም በዚህ ህክምና አማራጭ በመጠቀም ከዚህ ቀደም ያገኙዋቸው የማይችሉ የነበሩ ሐኪሞችን ማግኘትም ይችላሉ። ጊዜና የህክምና ወጪን በመቀነስም ዓለምን ከብዙ ድህነት ሊታደግ እንደሚችልም ተስፋ ተጥሎበታል።
ጋቢና ቪኦኤ ጋር ነው ያላችሁት። ከአሜሪካ ድምጽ ራዲዮ ነው እየተደመጠ የሚገኘው። ልዩ ወጣቶች መርሃ ግብርም ነው። በመቀጠል ሳምንታዊው የስፖርት መሰናዶ ይቀርባል። ኬኔዲ አባተ
ኔዘርላንድ ስሮተርዳም በተካሄደ የዓለም አትሌቲክስ የማራቶን ውድድር በሴቶች ኢትዮጵያዊቷ አትሌት ፌቨን ኃይሉ በአንደኝነት አሸንፋለች። በማራቶን የመጀመሪያ ድሏን ያስመዘገበችው አትሌት ፌቨን ውድድሩን ለማጠናቀቅ 2 ሰዓት ከ22 ደቂቃ ከ01 ሰከንድ የፈጀባት ሲሆን ይህም ባለፈው ዓመት በአምስተርዳም ካስመዘገበችው 2 ሰዓት ከ20 ደቂቃ ከ19 ሰከንድ የግል ምርጥ ሰዓቷ በኋላ ሁለተኛው ፈጣን ሰዓት ነው። በሮተርዳሙ ማራቶን አትሌት ፌቨንን በመከተል ኔዘርላንዳዊቷን የን ብሪንክ ተሸክማ ሁለተኛ ስትወጣ የካዛኪስታኗ ዣና ማማዣኖቫ ሶስተኛ ደረጃን ይዛ አጠናቀቀች። በወንዶች ምድብ ደግሞ ኢትዮጵያዊው አትሌት ልዑል ገብረስላሴ ሁለተኛ ወጥቷል። አትሌት ልዑልን በማይክሮ ሰከንዶች በመቅደም ውድድሩን በአንደኝነት ያጠናቀቀው ኔዘርላንዳዊው አብዲ ናጌ ሲሆን ኬንያዊው ሩበን ኪፕሮፕ ሶስተኛ በመሆን የነሐስ ሜዳሊያ አሸናፊ ሆኗል። የአውሮፓ ቻምፒየንስ ሊግ ዋንጫ በአዲስ አበባ ለእይታ ቀርቧል። ዋንጫው ወደ ኢትዮጵያ ለእይታ የመጣው በሃይኒከን አማካኝነት ሲሆን ዋንጫውን ይዞ የመጣው ደግሞ የቀድሞው የሪያል ማድሪድ፣ ኤሲ ሚላን እና አያክስ ተጫዋች ክላረንስ ሲዶርፍ ነው። ወደለት አዲስ አበባ የገባው የአውሮፓ ክለቦች ታላቁ ዋንጫ በሸራተን ሆቴል ለታዳሚያን እይታ ቀርቧል። ዋንጫው ወደ ኢትዮጵያ መምጣቱ ታዳጊዎችን ያነቃቃል ሲል ኔዘርላንዳዊው ኮከብ ሲዶርፍ በዝግጅቱ ላይ ለጋዜጠኞች በሰጠው አስተያየት ተናግሯል። በሸራተኑ ዝግጅት ላይ የታደሙት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራም ዋንጫው በኢትዮጵያ ለእይታ መቅረቡ ለእግር ኳሱ ዘርፍ መነቃቃት እንደሚፈጥር አስተያየታቸውን ሰጥተዋል። ኢትዮጵያ በሃይኒከን አማካኝነት ዋንጫው ጉብኝት ከሚያደርግባቸው አራት የአፍሪካ ሀገራት መካከል ነች። ከኳታር የዓለም ዋንጫ ዝግጅት ጋር በተያያዘ አምነስቲ ያወጣው አዲስ ሪፖርት በኳታር መንግስትና በፊፋ ላይ ጫና እየፈጠረ ነው። አምነስቲ ኢንተርናሽናል ያወጣው አዲስ ሪፖርት በኳታር ከ2022 የዓለም ዋንጫ ጋር በተያያዘ ፕሮጀክቶች ላይ የሚሳተፉ የጥበቃ ስሪ ድርጅቶች በሰራተኞች ላይ የሚወስዱት እርምጃ አስገዳጅ የጉልበት ስራ የሚባል ደረጃ ላይ የሚደርስ መሆኑን አስታውቋል። የሰብአዊ መብት ተሟጋች ድርጅቱ ፊፋ እርምጃ እንዲወስድም ጠይቋል። የ2022 የዓለም ዋንጫ አዘጋጅ ሀገር በሆነች ኳታር ውስጥ የሚሰሩ 34 ስደተኛ ሰራተኞችን በማናገር እኛ ማሽኖች እንደሆነን ያስባሉ በሚል ርዕስ አምነስቲ ባወጣው ባለ 74 ገጽ ሪፖርት የኳታርን ህግ የሚጥሱ በርካታ የጉልበት ብዝበዛ ተግባራትን አጋልጧል። በጥያቄው ከተካተቱት የጥበቃ ሰራተኞች መካከል የተወሰኑት በ12 ሰዓት ፈረቃ ለወራት ያለምንም ረፍት ሰርተዋል። የደህንነት ጠባቂዎቹ ሁሉም ስደተኛ ሰራተኞች በመደበኛነት በቀን 12 ሰዓት በሳምንት 7 ቀን በአብዛኛው ለወራት አልፎ ተርፎም ለአመታት ያለረፍት እንደሚሰሩ ገልጸዋል ሲል አምነስቲ በሪፖርቱ አመልክቷል። አብዛኞቹ አሰሪዎች በኳታር ህግ የሚፈቀደውን ሳምንታዊ የረፍት ቀን ለማክበር እንኳን ፈቃደኛ እንዳልሆኑና ለማንኛውም ጉዳይ ረፍት የሚወስዱ ሰራተኞች ደሞዝ እንደሚቀጡም በሪፖርቱ ተጠቅሷል። ለአምነስቲ አስተያየታቸውን ከሰጡት ሰራተኞች መካከል የሆነ አንድ ግለሰብ በኳታር ያሳለፈውን የመጀመሪያ አመት በከፍተኛ ብቃት እንደተረፈ ገልጿል። አንዳንድ ሰራተኞች መጸዳጃ ቤት ሄደው በሚወስዱት ጊዜ ምክንያት ሁሉ በከፍተኛ የገንዘብ ቅጣት እንደተቀጡ ተናግረዋል። የአምነስቲ ኢንተርናሽናል የኢኮኖሚና የማህበራዊ ፍትህ ኃላፊ ስቴፈን ኮክበርን የኳታር ባለስልጣናት ሰራተኞችን ለመጠበቅና በዳዮችን ተጠያቂ ለማድረግ አስቸኳይ እርምጃዎችን መውሰድ አለባቸው ብለዋል። ፊፋም የሚጠበቅበትን ኃላፊነት እንዲወጣ ጠይቀዋል። የኳታር ባለስልጣናት ግን በሀገሪቱ በርካታ አውንታዊ ተግባራት እያሉ ውስን እጸጾችን ብቻ ለይቶ አውጥቷል ያሉትን የአምነስቲን ሪፖርት ተችተዋል። በመገባደድ ላይ የሚገኙት የአውሮፓ ታላላቅ ሊጎች አጓጊ እንደሆኑ ቀጥለዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ዋነኛ ተፎካካሪ የሆኑት ማንቸስተር ሲቲ እና ሊቨርፑል ትናንት ተገናኝተው ነጥብ ተጋርተው ተለያይተዋል። ኤቲሃድ ስታዲየም በተደረገው ጨዋታ ሁለቱ ክለቦች 2-2 በሆነ አቻ ውጤት ጨዋታቸውን አጠናቀዋል። ሁለቱም ለማሸነፍ ብርቱ ጥረት ቢያደርጉም በማራኪነቱ በብዙዎች ዘንድ አድናቆትን ያተረፈው ጨዋታ ግን በአቻ ውጤት መጠናቀቅ ግድ ብሎታል። በዚህም 7 ጨዋታዎች የቀሯቸው ማንቸስተር ሲቲ በ74 ሊቨርፑል ደግሞ በ73 ነጥብ አንደኛና ሁለተኛ በመሆን በሊጉ የደረጃ ሰንጠረዥ ያላቸውን የአንድ ነጥብ ልዩነት አስጠብቀው ቀጥለዋል። ቅዳሜ ዕለት ሳውዝሃምተንን 6-0 ያሸነፈው ቼልሲ በ62 ነጥብ ሶስተኛ፣ አስቶን ቪላን 4-0 ያሸነፈው ቶተናም ደግሞ በ57 ነጥብ አራተኛ ደረጃን ይዘው ይከተላሉ። በስፔን ላሊጋ ደግሞ በ31 ጨዋታዎች 72 ነጥብ የሰበሰበው ሪያል ማድሪድ በሰፊ ልዩነት ሊጉን በመምራት ላይ ሲገኝ፣ ከቅርብ ጊዜያት ወዲህ ወደ ቀድሞ አቋሙ በመመለስ ላይ የሚመስለው ባርሴሎና በ30 ጨዋታዎች 60 ነጥብ ሰብስቦ ሁለተኛ ደረጃ ላይ ይገኛል። ሲቪያና አትሌቲኮ ማድሪድ በ60ና 57 ነጥብ ሶስተኛና አራተኛ ደረጃ ላይ ናቸው። በጣሊያን ሴሪያ ደግሞ በመሪዎቹ ክለቦች መካከል ሻምፒዮን ሆኖ ለማጠናቀቅ ብርቱ ፉክክር በመደረግ ላይ ሲሆን፣ ኤሲ ሚላን በ68 ነጥብ ሲመራ፣ ተስተካካይ ጨዋታ የሚቀረው ኢንተር በ66፣ ናፖሊም በተመሳሳይ 66 ነጥቦች ሁለተኛ እና ሶስተኛ ደረጃ ላይ ይገኛሉ። Juventus በ62 ነጥብ አራተኛ ደረጃ ላይ ተቀምጧል። በፈረንሳይ ሊግ አንድ ደግሞ 71 ነጥብ ባለው PSG እና 59 ነጥብ ባለው በተከታዩ ማርሴይ መካከል ሊጉ ሊጠናቀቅ 7 ጨዋታዎች እየቀሩ ያለው የነጥብ ልዩነት 12 ደርሷል። ልዩነቱ በዚህ ከቀጠለ PSG ከጥቂት ጨዋታዎች በኋላ የዋንጫው ባለቤት መሆኑን ያረጋግጣል። እንደ ስፔን ላ ሊጋና እንደ ፈረንሳይው ሊግ ሁሉ በጀርመን ቡንደስሊጋም በመሪውና በተከታዮቹ መካከል ሰፊ የነጥብ ልዩነት ያለ ሲሆን ከ29 ጨዋታ በኋላ 69 ነጥብ ያለው ባየር ሙኒክ ከተከታዩ ቦሩሲያ ዶርትሙንድ በ9 ነጥብ ከፍ ብሎ ይገኛል። በመጨረሻም ግብጽ በሴኔጋል ተሸንፋ ከዓለም ዋንጫ ውጪ መሆኗን ተከትሎ የብሔራዊ ቡድን አሰልጣኙን ካላፊነት አንስታለች። ፈርዖኖቹን ባለፈው ታሳስ ወር ለዓረብ ዋንጫ ግማሽ ፍጻሜ ያደረሱትና በካሜሩኑ የአፍሪካ ዋንጫ ደግሞ ለፍጻሜ አድርሰው በሴኔጋል የተሸነፉት ፖርቹጋላዊው አሰልጣኝ ካርሎስ ኬይሮዝ ብሔራዊ ቡድኑን ለኳታር የዓለም ዋንጫ ማድረስ ባለመቻላቸው ኮንትራታቸው ተቋርጧል። በግብጽ እግር ኳስ ማህበርና በኬይሮዝ መካከል ብሔራዊ ቡድኑ ዓለም ዋንጫ ማለፍ ካልቻለ ገዢው አካል ውሉን የማቋረጥ መብት እንዳለው ባለፈው አመት ቅጥራቸው ሲፈጸም በገቡት ውል መሰረት ነው አሰልጣኙ የተሰናበቱት። በአጫዋች ዘይቤያቸው ወግ አጥባቂ እንደሆኑ በብዙዎች የሚተቹት ኬይሮዝ ከዚህ ቀደም እንደ ጎርጎሮሳውያኑ በ2014 እና 2018 ኢራንን ለሁለት ተከታታይ የዓለም ዋንጫዎች በማድረስ በሀገሪቱ ከፍተኛ ስፍራ ያላቸው አሰልጣኝ ናቸው። በማንቸስተር ዩናይትድ ክለብ ደግሞ የሰር አሌክስ ፈርጉሰን ረዳት አሰልጣኝ ሆነው አገልግለዋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለስፖርት ዘገባዎቹ በእጅጉና አመሰግናለን። ዛሬ የሳምንቱ መጀመሪያ ሰኞ ነው። ቀሪው ሳምንት በጥሩነትና በድምቀት እንድታሳልፉ እንግዲህ መልካም ምኞቱን ለመግለጽ ወደደው ንጉሱ ታምሬ ቀጣዩ ሙዚቃ ጋብዙናል። ለእናንተም ለኛም ሶ ጉድ ይሰኛል። ትንሽ ሰምተን እንመለሳለን። የባወር ሀድሰንና ስቱዋርት ዊሊን ሶ ጉድ ሙዚቃ ነው ንጉሱ ቀደም ብሎ የጋበዘን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ንጉሱ ታምሬ፣ እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ሳምንት ይሁንላችሁ።